የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 28 2017 ዓመተ ምህረት ምሽት ስርጭታችን ጀመረ።
ለው ስትገባ ነጣ የማለት ነገር አለው። ከላይ ይለብሰው ደግሞ አለ የሚከላከለው ሜንንጂስ ምን ነው ያንጎሉን ክፍል አደጋ እንዳይደርስበት እንዲሁም ውሃ ነገር ላይ ፍሎት ያረጋል። በአንድ በኩል ሲመጣ ትንሽ ወደ አንዱ ፓርቲ የመሸሽ ቴንደንስ ያለው በጣም ነው የሚገርመኝ። እንግዲህ በሰው ልጅ እንቅላት ብዙ ነገሮች ተሰርተዋል። አሁን ዓለም የደረሰበት ሁሉ የተደረሰበት ነውና ተብሎም እናንዴ አንብባው ምንም ብለው ማልቅም በጣም ሰፊ ነው። ሳይው ፈጣሪ እንዴት አርጎ እንደሰራው በጣም ይገርመኛል።
በልማድ አነጋገር የዲስክ መንሸራተት በሚል መጠሪያ የሚታወቀውን የጀርባ ህመም አስመልክቶ ሞያዊ ማብራሪያ የሰጡን የአንጎልና የህብለ ሰረሰር ቀዶ ሐኪም በህክምና ወቅት አንጎል ተከፍቶ ሲታይ የሚመስለውን ጨምሮ የአንጎልን አስገራሚ ገጽታ አስመልክቶ ለቀረበላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። እንግዳችን ዶክተር አብዲ ኤርሞሎ ናቸው። ዶክተር አብዲ የአዲስ አበባው የቅዱስ ጴጥሮስ ሆስፒታል የህክምና ክፍል ኃላፊም ናቸው። ለሙሉ ፕሮግራሙ እንድትከታተሉ ተጋብዛችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። እስከ ምሽቱ 3 ሰዓት ተኩል አብረናችሁ እንቆያለን። አብራችሁን ቆዩ። አሁን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። የዓለም ዜናዎችን የማሰማችሁ አስማማየኑ ነኝ። በየመንና ጅቡቲ ባህር ዳርቻዎች የፍልሰተኞች ጀልባዎች ሰምጠው 2 ፍልሰተኞች ሲሞቱ በርካቶች ደግሞ የደረሱበት አለመታወቁን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት የፍልሰተኞች ኤጀንሲ እንደገለጸው በየመንና ጅቡቲ ባህር ዳርቻዎች 4 የፍልሰተኞች ጀልባዎች ሰጥመው 2 ሰዎች ሲሞቱ 186 የሚሆኑት ደግሞ የደረሱበት ደብዛቸው ጠፍቷል። የዓለም አቀፉ የፍልሰተኞች ድርጅት IOM ቃል አቀባይ ታሚ ሚሌ እንዳሉት 2 ጀልባዎች በየመን ባህር ላይ ሰጠሙት ሐሙስ ምሽት ሲሆን የጠፉት 181 ፍልሰተኞችና 5 የየመን የጀልባው ሰራተኞች መሆናቸውን ለአሶሺየትድ ፕሬስ ተናግረዋል። 2 የጀልባው ሰራተኞችን ማትረፍ ተችሏልም ብለዋል። ሌሎች 2 ጀልባዎች ደግሞ በትንሹ አፍሪካዊት ሀገር ጅቡቲ በተመሳሳይ ሰዓት ላይ ሰጥመዋል ብለዋል። የ2 ስደተኞች አስክሬን የተገኘ ሲሆን በጀልባው ውስጥ የነበሩት ሌሎች ሰዎችን ማትረፍ መቻሉን ገልጸዋል። በደቡብ ምዕራብ የመን ታይዛ ግዛት በዱባብ ወረዳ የተገለበጠችው 3ኛዋ ጀልባ 31 ኢትዮጵያውያን ፍልሰተኞችና 3 የየመን መርከበኞችን አሳፍራ እንደነበረም ተናግረዋል። 4ኛዋ ጀልባ የሰጠመችው ደግሞ በዚሁ አካባቢ አቅራቢያ ወደሚገኘው የአብያን ግዛት አህዋር ወረዳ ሲሆን 150 ኢትዮጵያውያን ፍልሰተኞችና 4 የየመን መርከበኞችንም አሳፍራ ነበር። የትራምፕ አስተዳደር ለኮሎምቢያ ዩኒቨርሲቲ ሊሰጥ የነበረውን የ$400 ሚሊዮን ድጋፍ ሰረዘም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር እንዳስታወቀው በኒውዮርክ በሚገኘው የኮሎምቢያ ዩኒቨርሲቲ ካምፓስና አካባቢው ባለው ጸረ ሴማዊ ትንኮሳ ምክንያት ለዩኒቨርሲቲው ሊሰጠው የነበረው ወደ $400 ሚሊዮን የሚገመት እርዳታዎችና ውሎችን መሰረዙን አስታውቋል። ውሳኔው ትላንት ይፋ የተደረገው የፍትህ፣ የትምህርት፣ የጤናና የሰብአዊ አገልግሎት እንዲሁም የአጠቃላይ አገልግሎት አስተዳደር መምሪያዎች በጋራ ባወጡት መግለጫ ነው። የትራምፕ አስተዳደር የገንዘብ ድጎማዎችና ውሎች በመቋረጡ ሊጎዱ የሚችሉትን ዘርፎች አሊያም የጸረ ሴማዊ ትንኮሳ ማስረጃዎችን ለመግለጽ ፈቃደኛ አይደለም። ይሁንና ይህ ድጋፍ ለዩኒቨርሲቲው ቃል ከተገባለት ከ$5 ቢሊዮን በላይ እርዳታ መካከል ተቀናሽ የሚሆን ነው ተብሏል። አብዛኛው የገንዘብ ድጋፍ ለጤና አጠባበቅና ሳይንሳዊ ምርምር የሚውል እንደሆነ ያስታወቀው የሮይተርስ ዘገባ አዞችን ግን ማረጋገጥ አለመቻሉን ገልጿል። ይፋ የተደረገው የወዲያውኑ ቅነሳዎች ህጋዊ ተግዳሮቶች ሊገጥሙት እንደሚችሉም ተገልጿል። የሲቪል መብት ተሟጋች ቡድኖች የኮንትራቱ መሰረዝ ተገቢውን ሂደት ያልተከተለና ጥበቃ ባላቸው መብቶች ላይ የተወሰደ ይህ ህገ መንግስታዊ ቅጣት ነው ሲሉም ተናግረዋል። ባለፈው ዓመት የእስራኤልና የጋዛ ጦርነት በተቀጣጠለበት ወቅት የኮሎምቢያ ዩኒቨርሲቲ የፍልስጤም ደጋፊዎችና ጸረ እስራኤል የተማሪዎች ተቃውሞ በግንባር ቀደምትነት ሲካሄድበት የነበረ ነው። ፕሬዚዳንት ትራምፕ የቴሌቪዥን አቅራቢ የሆኑትን ላውራ ኢንግራሃምንና ማሪያ ባርቲሞንን ለኬኔዲ ማዕከል ቦርድ አድርገው ሾሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት እንዳስታወቁት የፎክስ ኒውስ ፕሮግራም መሪ ላውራ ኢንግራሃምንና የጣቢያው ቢዝነስ ዘገባ አቅራቢ ማሪያ ባትሪሞንን ለጆን ኤፍ ኬኔዲ የሥነ ጥበባት ማዕከል ቦርድ አድርገው ሹመዋል። ትራምፕ ስልጣን ከያዙ ከሳምንት በኋላ የካቲት ወር ላይ ማዕከሉን ፕሬዚዳንት በማባረር የባላድራ ቦርድ የተኩስ ሲሆን የድርጅቱ ሊቀመንበርም ሰይሟል። እርምጃዎቹ የክብር ትርኢት የሚቀርቡበትንና የብሔራዊ ሲምፎኒ ኦርኬስትራ እንዲሁም የዋሽንግተን ብሔራዊ ኦፔራ የሚቀርብበት የባል ተቋም የሆነውን የኬኔዲ ማዕከል ትራምፕ መቆጣጠራቸውን ያሳያል ተብሏል። ትራምፕ ሹመቱን ካስታወቁ በኋላ ይህ ምርጫችንን ያጠናቅቃል ሲሉም በማኅበራዊ ትስስር ገጻቸው ገልጸዋል። ባለፈው ወርም ዩናይትድ ስቴትስ ልዩ ልዑክ የሆኑትን ሪቻርድ ግሬኔል የማዕከሉ ጊዜያዊ ስራ አስፈጻሚ ሆነው እንዲያገለግሉ መሾማቸው ይታወቃል። የየመን ሁቲዎች ለእስራኤል የጋዛን የእርዳታ እገዳ እንድታነሳ የአራት ቀናት ቀነ ገደብ ሰጡም። የየመን ሁቲ አማጽያን መሪ እስራኤል በአራት ቀናት ውስጥ በጋዛ ላይ የጣለችውን እርዳታ እገዳ ካላነሳች ቡድኑ በእስራኤል ላይ የሚያደርገውን የባህር ላይ ጥቃት እንደሚቀጥል ትላንት አስታውቋል። ይህም እንደ አውሮፓውያን አቆጣጠር በጥር ወር የተኩስ አቁም ስምምነት ከተደረሰ በኋላ እየቀነሰ የመጣው የሁቲዎች ጥቃት ሊባባስ እንደሚችል የሚጠቁም ነው ተብሏል። የኢራን አጋር የሆኑት የሁቲ አማጽያን እስራኤል በጋዛ በዩናይትድ ስቴትስ በሽብር የተፈረጀው ሐማስ ቡድን ላይ በከፈተችው ጦርነት ምክንያት ለፍልስጤማውያን አጋርነት ለማሳየት በሚል ከእንደ አውሮፓውያን አቆጣጠር ህዳር 2023 ጀምሮ በመርከብ ላይ ያነጣጠሩ ከ100 በላይ ጥቃቶችን ፈጽሟል። በመጨረሻም የደቡብ ኮሪያው ፕሬዚዳንት ዮን ከእስር ተለቀቁ። የደቡብ ኮሪያ ፍርድ ቤት የተከሰሱት ፕሬዚዳንት ዮን ሱንኪዮል የእስር ማዘዣ እንዲሰረዝ መወሰኑን ተከትሎ አቃቢ ህግ በውሳኔው ላይ ይግባኝ ላለመጠየቅ በመወሰኑ ዛሬ በሲዮል ከሚገኙ እስር ቤት ተለቀዋል። ዮን በእንደ አውሮፓውያን አቆጣጠር ታህሳስ 3 ቀን ባሳለፉትና ለአጭር ጊዜ በቆየው የማርሻል ህግ ምክንያት ከእስራቸው ታግደው የሚቆዩ ሲሆን በአመፅ የቀረበባቸው ክስም እንዳለ ይቆያል ተብሏል። የወንጀል ጉዳዩ በስልጣን ላይ በሚኖራቸው ቆይታ ዙሪያ ከሚታየው የፍርድ ሂደት የተለየ ሲሆን በህገ መንግስታዊ ፍርድ ቤትም ወደ ስራ ይመለሱ ወይም ከስልጣናቸው ይነሱ በሚለው ጉዳይ ላይ በሚቀጥሉት ቀናት ውሳኔ ይሰጣል ተብሎ ይጠበቃል። አድማጮቻችን፣ የአሜሪካ ድምፅ የቅዳሜ ምሽት የዓለም ዜናዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ከቀሪ የቅዳሜ ምሽት የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ ጋብዛለሁ። መልካም ጊዜ ይሁንላችሁ።
በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የምሽቱ ዋናውና ቀዳሚ ወደ ሆነው ዝግጅታችን እንውሰዳችሁ። ሐኪሞን ይጠይቁ። የዲስክ መንሸራተት ምንድን ነው? ከ80 እስከ 90 በመቶ ሰው በህይወት ዘመኑ ለጀርባ ህመም የመጋለጥ ዕጣ ይገጥመዋል የሚሉት የአንጎልና የህብረ ሰረሰር ቀዶ ሐኪሙ ዶክተር አብዲ ኤርሞሎ ናቸው። በልማድ የዲስክ መንሸራተት ተብሎ የሚጠራውን የህመም ሁኔታና ሌሎች የጀርባ ህመም የከሰቱ የህመም አይነቶች ምንነት፣ መንስኤና የህክምና አማራጮች በምሽቱ የሐኪሞን ይጠይቁ ፕሮግራም ይቀርባል፣ ያስረዱናል። ፕሮግራሙ በተጨማሪም አስገራሚውን የአንጎል ውስጣዊ ገጽታም በጨረፍታ ያስቃኛል። ዶክተር አብዲን ያወያየው አሉላ ከበደ ነው። ወደ ዝግጅቱ እንውሰዳችሁ።
ሰላም ጤና አስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን። በዛሬው ውይይታችን በልማድ የዲስክ መንሸራተት በመባል የሚታወቀውንና ከሱ ጋርም ተያይዘው በስፋት የሚታወቀውን ከፍተኛ የጀርባ ህመም እንመለከታለን። ዶክተር አብዲ በቅዱስ ጴጥሮስ ልዩ ሆስፒታል የአንጎልና ህብረሰረሰር ቀዶ ህክምና ልዩ ሐኪምና የክፍሉ ኃላፊ ናቸው። ዶክተር አብዲ እንኳን በደህና መጡ በድጋሚ።
አመሰግናለሁ አዱላ።
ዶክተር አብዲ በቀደመው ፕሮግራማችን አስተዋውቀ ነው ነበር። ምንም እንኳን ከባድ የህመም ሁኔታ የሚገለጽበትም ቢሆን አንዳንዶች ወይ በራሳቸው ያመማቸው ወይ ደግሞ ስጋት ያላቸው ወይ በጣም የጠና የጀርባ ህመም ያለበትን ሰው የዲስክ መንሸራተት እንዳይሆን በሚል በልማድ ይሄን ቃል ደጋግመው ይጠቀማሉ። በመሰረቱ ምንድን ነው የሚሆነው? ዲስክ ተንሸራተተ ስንል ምን ማለታችን ነው? የትኞቹ የሰውነት አካላት በዚህ ጉዳት ውስጥ ይካተታሉ?
ቆንጆ አሉላ፣ ወደ ጠየቅን ጥያቄ ከመሄዴ በፊት ስለ የጀርባ ህመም የተወሰነ ነገር ልበል። የጀርባ ህመም እንግዲህ ኦልሞስት አብዛኛው የህብረተሰብ ክፍል በህይወቱ አት ሰም ፖይንት የማግኘት እድሉ ሰፊ ነው። ከ80 እስከ 90% ህብረተሰብ ክፍል የጀርባ ህመም አንዴ ይገጥሟል ተብሎ ይታሰባል። የጀርባ ህመሞች ሁሉም ደግሞ እንደምንለው ከዲስክ መንሸራተት ጋር የተገናኙ አይደሉም። ከነዛ ከ80 እስከ 90% ውስጥ ደግሞ ወደ ክሮኒክ ባክ ፔን ወይም ደግሞ የጠና የጀርባ ህመም የሚቀየሩት 20%ዎቹ አካባቢ ናቸው። ከ15 እስከ 20 ሚሉ የተለያዩ ሊትሬቸሮች የተለያየ ቁጥር ይጠቅሳሉ። ወደዛ አካባቢ ይሄዳሉ። ሌሎቹ በራሳቸው የተወሰነ እንቅስቃሴ ስናደርግ ይሻሉናል ማለት ነው። የጀርባ ህመም በመሰረቱ የሚነሳው በተለያየ ምክንያት ነው። ጀርባ ላይ አንደኛ የአከርካሪ አጥንት አለ፣ ዲስክ አለ፣ ከስፓይናል ኮርድ የሚወጡ ነርቮች አሉ፣ መገጣጠሚያ ሊጋመንት የምንላቸው አሉ። ሶ የጀርባ ህመም ሊከሰት የሚችለው ጀርባ ላይ ባሉ ጡንቻዎች ችግር ሊሆን ይችላል። ኦር ደግሞ ነርቮቹ ከስፓይናል ኮርድ በሚወጡ የሚያልፉበት መስመር ሲጠብ ሊሆን ይችላል። ኦር ደግሞ ሁሉም ሰው ከጀርባ ህመም ጋር የሚያገናኘው የዲስክ መንሸራተት፣ ዲስኩ ቦታውን ለቆ ወደ ስፓይናል ኮርዱ ሄዶ ወይም ደግሞ ነርቭ ሲወጣ ወደ ነርቭ ሄዶ የማነቅ ወይም የመጫን ነገር ሲከሰት ህመም ይከሰታል ማለት ነው። ስለዚህ በአጭሩ የጀርባ ህመም ይሄን ይመስላል። ወደ ዲስክ መንሸራተት ስንሄድ ስፔሲፊካሊ ወይም በዋናነት እሱን ስናይ ዲስክ ተንሸራተተ የምንለው ቦታውን ለቆ ቅድም ወደ አነሳኋቸው ስፓይናል ኮርድ ወደሚያልፍበት ክፍል ስፓይናል ካናል እንለዋለን መተላለፊያው ቦታ ገብቶ ሲጫነው ያንን ካናል የምንለውን ክፍል ቦታውን ስፔሱን ሲሻማ ወይም ደግሞ ወደ ነርቮቹ ሄዶ ነርቭን ሲጫን የሚሰማ ህመም ነው ወይም የሚከሰት ችግር ነው ማለት ነው የዲስክ መንሸራተት።
ህመሙ ከሚከስተው የስቃይ ስሜት ጋር ተዛምዶ የሚነሱትን ጨምሮ ዋና ዋናዎቹን የህመሙ መለያ ምልክቶች ደግሞ ቢያስረዱን።
ዲስክ በሚንሸራተትበት ጊዜ የሚከሰቱ ምልክቶች ያው የጀርባ ህመም የምንለው ነው። በጣም ደግሞ የከፋ ሲሆን የተጫነው ነርፍ የሚሄድበት ቦታ ድረስ የመደንዘዝ ወይም የማቃጠል ወደዛ የእግር ጫፍ ድረስ ነርቡ በሚሄድበት መስመር ሁሉ የሚከሰት ህመም ይኖራል። የተከሰተው መንሸራተት ደግሞ ብዙ ነርቮች የሚያገኝበት ወይም ነርቮች የሚወጡበት ዋናው ክፍል ላይ ደግሞ ሲሆን የእግር የመስነፍ ችግር ሊከሰት ይችላል። እንዲሁም ደግሞ ሰገራና ሽንትን ያለመቆጣጠር ችግር ሊፈጠር ይችላል። እነዚህ ዋናዎቹ ምልክቶች ናቸው ከዲስክ መንሸራተት ጋር ሊከሰቱ የሚችሉ።
ወደ ህክምና አማራጮቹ ከመሄዳችን በፊት አንዳንድ ጊዜ ለጀርባ ህመም ትከሻችን ላይ ለሚሰማን ህመም በልማድ ወጌሻ የምንለው አለ። በዘመናዊው ደግሞ መታሸት የሰውነትን ጡንቻዎች ለማነቃቃት የሚሰጠው ጥቅም ትልቅ ቦታ ተሰጥቶት ከመድኃኒት ውጪ በብዙ መንገድ የሚረዳ ነገር ተደርጎ ይዘወተራል። ከህመም ጋር እያያዝ እንጂ ባህላዊውም አለ ወጌሻ የሚረዳቸው ሁኔታዎች አሉ። በአንጻሩ ግን እነኚህ ሊረዱ የሚችሉ ነገሮች እንደ ዲስክ መንሸራተትን የመሰለ ችግር ባለበት ላይጠቅሙ ወይም ጉዳቱን ሊያባብሱም ይችላሉ ብሎ መስጋት አለና መጀመሪያ ከእነኚህ ያሳስባሉ ወይ? የጀርባ ህመም ያለባቸውን ነው እያነሳው ያለሁት። ሰዎች ለመታሸት ይሁን ወይም ወጌሻ ፍለጋ ሲሄዱ ማወቅ ያለባቸው ነገር ይኖር ይሆን? በእርግጥ የሚጎዳቸውን ነገርም ሊገጥማቸው ይችላል ወይስ ማናቸውም ሁኔታዎች ውስጥ ቢሆኑ መታሸት መፍትሄ ሊሆን ይችላል?
ጥሩ ጥያቄ ነው። ከዲስክ ጋር የተገናኘው የጀርባ ህመም ወደ ህክምና ከመሄዳችን በፊት መደረግ ያለባቸው ቅድሚያ ምርመራዎች አሉ። ከነዚህም ዋነኛው የኤምአርአይ ስካን ነው። ኤምአርአይ ስካን ታይቶ ዲስኩ ምን ያህል ነው የተንሸራተተው፣ ምን ያህል ነው ነርቡን የተጫነው፣ ከዛ በኋላ ይሄ ኦፕሬሽን ይፈልጋል ወይ ወይም ያለ ኦፕሬሽን ኮንዘርቫቲቭ ማኔጅመንት የምንለው ያለ ኦፕሬሽን የሚደረግ ህክምና አይነት ማለት ነው። እና እሱ ይፈልጋል ወይ፣ ሌቭሉ ሴቱ ጋር ነው ደረጃው፣ ዲስኩ የተንሸራተተው ስፔሲፊካሊ የቱ ደረጃ ላይ ነው ወይም ሌቭል ላይ ነው የሚለውን እነዚህን ነገሮች መመለስ ያስፈልጋል። ከዛ በኋላ እሱ ከታየ በኋላ የሰርጂካል ኢንዲኬሽኖች አሉ። ቅድም ካልኩ የህብረተሰብ ክፍል ባክፔን ከነበረባቸው ከ15-20% ወደ ክሮኒክ ባክፔን ከሚሄዱት፣ ከእነዚህ ውስጥ ደግሞ ወደ ሰርጀሪ የሚሄዱት በጣም የተወሰኑ ናቸው፣ ከ10-15%። አብዛኛው ኮንዘርቫቲቭ ማኔጅመንት የምንለው በፊዚዮቴራፒ እንዲሁም ደግሞ በህመም ማስታገሻ የሚድኑ ናቸው፣ የሚመለሱ ናቸው። ስለዚህ እነዚህ ሁለት የህክምና ሞዳሊቲ ያው ስለሚያያዝ ነው ህክምናውን የሚያነሳውልህ፣ በዛ ይሄዳሉ። ይሄ ፊዚካል ቴራፒ ፊዚዮቴራፒስቶች የሚባሉ ፕሮፌሽናሎች ናቸው፣ ትሬንድ ናቸው። ስለ ህክምና አሰጣት በደንብ ያውቃሉ። ምን አይነት ህክምና ለየትኛው በሽተኛ መሰጠት እንዳለበትም ጠንቅቀው ያውቃሉ። እኛ ፕሪፈር የምናደርገው እነሱ ጋር ሄዶ ህክምናውን ቢከታተሉ ነው። ሰው ጌሻ ጋር ሲሄዱ አንደኛ ቴክኒኮቹ ለሁሉም አይነት ችግር ተመሳሳይ በሆነ ወይ ይሰጣል። ቅድም ያነሳው የኤምአርአይ ውጤት ምን ይላል፣ የኤምአርአይ ኢንተርፕሪቴሽኑ ምን ይላል የሚለው ጋር ሳይገባ አንድ አይነት በሆነ ወይ ሲታሽ ወይም ደግሞ ሙቀት ሲሰጥ የተወሰኑ መሻሻሎች ይኖራሉ። ግን ደግሞ እነዚህ ሳይንሳዊ በሆነ ወይ እና ደግሞ ለየትኛው በሽተኛ በሚለው የሚሰጡ የህክምና አይነቶች ናቸው። በፊዚዮቴራፒም ቢሆን ትራክሽን ተደርጎ ሙቀት ተሰጥቶ የሚሰጡ ህክምናዎች አሉ ለዚህ። እና ሞደርን ህክምና የተሻለ እና ደግሞ ለትክክለኛው በሽታ ትክክለኛው ህክምና የሚሰጥበት ስለሆነ ይህንን እመክራለሁ።
ዶክተር አብዲ እንግዲህ የጀርባ ህመም ሲታሰብ ረጅም ሰዓት መቆምን፣ መቀመጥን፣ እንቅስቃሴ ማድረግን በጥቅምም በጉዳትም ህመምን በማባባስም በማቅለልም ሲነሱ እንሰማለን። ቅድም የሰውነትን አቋም ሁኔታ ከማወቅ ጋር አዛምደዋል። መደረግ ያለባቸው መደረግ የሌለባቸው ነገሮች ይኖር ይሆን? ይበልጡን ደግሞ የዕለት ተዕለት ህይወትን ቀለል ለማድረግ ለዚህ የጀርባ ህመም ከዲስክ መንሸራተት ከሚባለው ሁኔታ ጋር የተያያዘ ችግር ያለው ሰው ምን አይነት ነገሮችን ማወቅ ይኖርበት ይሆን? ሰውነትን ከሚይዝበት አንጻር አቀማመጡ፣ እንቅስቃሴው፣ ለረጅም ሰዓት መቆም ጥሩ ነው ጥሩ አይደለም፣ ተዛምዶ መታየት ያለባቸው ነገሮች ካሉ።
ጥሩ ጥያቄ ነው አሉላ። እነዚህ የዲስክ ፕሮላፕስ ወይም የዲስክ መንሸራተት ብዙ ጊዜ የሚከሰቱባቸው ምክንያቶች አሉ። ከምክንያቶቹ አንዱ ይሄ ከእድሜ ጋር በተያያዘ ዲጀነሬሽን ወይም እድሜያችን በጨመረ ቁጥር ዲስክ ያለበት ኤሪያ ላይ የመበላት እና ኢላስቲሲቲውን ያጣ የመለጠት ነገር አለ እና ያኔ የዲስክ ፓርት አለች አኑለስ ፋይብሮሲስ የሚባል የእሱ ዳከምና የመቀደድ ነገር ይኖራል። ከዛ ወደ ፕሮላፕስ ወደ የመሄድ ነገር አለ። ሌላኛው ምክንያት ደግሞ በአደጋም ሊከሰት ይችላል። በመጀመሪያው ዲስከሽናችን እንደነሳ ነው ትራውማ ወይም አደጋዎች ሲኖሩ እንደዚህ አይነት ነገሮች ይከሰታሉ። በተለይ ደግሞ ከባባድ ነገሮችን ስናነሳ ማለት ነው። ሌላኛው ፋክተር የጄኔቲክ ፋክተር በዘር አንዳንድ የተወሰኑ ሰዎች ለዛ ነገር ፕሪዲስፖዝድ ናቸው ወይም የተጋለጡ ናቸው። እሱ ምንም ልታደርገው አይችልም። ሌላኛው ያው ክብደት ነው። ኤክሰስ ቦዲ ዌይት ሲኖር ሸክሙ ስፓይናችን ላይ ይጨምራል። ይሄ ደግሞ የዲስኩ ቅድም ያልኩ ፓርት የመቀደድ እና የመዳከም ባህሪ ያስከስላል። ሌላ ፑር ፖስቸር የምንለው ትክክለኛው ስንቀመጥም እንደውም እቃ ስናነሳም ባለሙያዎች እንትን የሚሉት ፖስቸር አለ። ከእሱም ፖስቸር ትክክለኛ ያልሆነ ፖስቸር ላይ ስንሆን እንደዚሁ ስፓይናል ዲስኮቹ ላይ ወይም ዲስኩ ላይ ስትረስ ይጨምራል ወይም ጫና ያበዛል። ያኔ ቅድም እንዳነሳ ነው የመቀደድ የመንሸራተት ባህሪ ያመጣል። ሌላ የአኗኗር ዘይቤያችን ነው። ያው የስፖርት ያለመስራት፣ ወክ ያለማድረግ፣ እነዚህም እንደዚሁ አይነት ነገር ዲስኮቻችን ቨልነራብል ያደርጋቸዋል ወይም ተጋላጭ ያደርጋቸዋል። ሲጋራ የሚያጨሱ ሰዎች ላይ መንሸራተት ይበዛል ይላሉ አንዳንድ ቴክስቶች። ምክንያቱም ማጨስ ወደ ዲስክ የሚሄደውን የደም ፍሎ ወይም የደም ስርጭት ይቀንሳል፣ ያ ደግሞ ኢላስቲሲቲ ሉዝ ያደርጋል ምናምን የሚሉ ነገሮች አሉ። እነሱ ማቆም፣ ከስራ ጋር በተገናኘ ረጅም ሰዓት ቤንድ የሚያደርግ ሰው ወይም ትዊስት አድርጎ የሚቆም ሰው፣ እንዲሁም ደግሞ ረጅም ሰዓት መቀመጥ በተለይ ባንክ ቤት ሰራተኞች ላይ ሞር ይታያል። ከባባድ እቃ የሚያነሱ ሰዎችም እንደዚሁ። ሶ ኦቨርኦል እነዚህ ናቸው እንደ ሪስክ ፋክተር የሚነሱት። አንድ ፖስቸር ላይ ለረጅም ሰዓት አለመቆየት፣ መንቀሳቀስ፣ ስፖርት መስራት፣ ክብደታችንን ማስተካከል፣ እነዚህም ስሞኪንግ መቀነስ ወይም ማቆም ከተቻለ የመሳሰሉትን ነገሮች ካረግን ለዚህ የመጋለጥ እድላችን ያነሰ ይሆናል ማለት ነው።
መልካም ዶክተር አብዲ፣ በሁለቱ በተከታታይ ባደረግናቸው ቃለ ምልልሶች ከህመሙ ምልክቶች እስከ ሕክምና አማራጮቻቸው ድረስ በርካታ ቁም ነገሮችን አካፍለውናል። ለፕሮግራማችን መቋጫ ታዲያ የአንጎል ቀዶ ሐኪም ሲገኝ ቢጠየቅ የሚያጓጓም ይመስለኛል አንድ ጥያቄ ብናነሳ፣ ይልቁንም ደግሞ በየቀኑ ከሚያደርጓቸው አንጎል ተከፍቶ ከሚሰራ የቀዶ ሕክምና አይነት አንጻር ሊነሳ የሚችል ጥያቄ። የአንጎልን ውስጣዊ ገጽታ ማሰብ ራሱ እጅግ አዳጋች ይመስለኛል። በሳይንሱ በንባብ በሩቁ ከምናስበው ባሻገር በእርግጥ ምን እንደሚመስል ማወቅ መረዳት የተለየ ግርምት የሚያጭር ነው። በሰውነታችን ላይ ያንኑ ያህል ተጽዕኖ ማሳደር የሚችለው ህብለ ሰረሰርም እንደዚያው ነው። ምን ይነግሩናል? በአደጋ ምክንያት ጉዳት የደረሰበት ይሁን በሌሎች የህመም አይነቶች ሳቢያ በህክምና ሊረዳ የመጣን ሰው ለማከም አንጎልን ከፍቶ ማየት ስራው እንደሆነ ሰው በየቀኑ እንደሚያክም ሰው ዛሬ የሰሩትን የመሰለ ቀዶ ህክምና ደጋግሞ እንደሚያደርግ ሰው የአንጎልን የሚስጥር ጓዳዎች በጨረፍታ ቢያሳዩን።
ኦ በጣም ያው ብሮድ ነገር ነው ያነሳው አሉላ። እና ያው አንጎልን ስታስብ ተለቅ ያለ ግሬፕ ፍሩት ይሉታል ወይም ደግሞ ወደ 1.4 ኪሎ ግራም አካባቢ ነው። ሰርፌሱን ደግሞ ከፍተ በመታይበት ጊዜ ኢሊቬሽን እና ትንንሽ ግሩቭ የሚመስሉ የጎድጎድ ያሉ ይሄ ቫሊ ላይ የምናያቸው ሰልካይ እንላቸዋለን በእንግሊዝኛ ወይም በሜዲካል ተርሙ። እና አንዳንዶቹ ደግሞ እንደ ተራራ ወጣ ገባ ያለ ሆኖ ግን በጣም አነስ ባለ ሳይዝ ማሰብ ነው። ሰው እንደዚህ አይነት ነገሮች አሉት። እና አናቶሚካሊ ደግሞ እንከፍለዋለን። ሎብስ የምንላቸው በአራት ይከፈላል። ፍሮንታል ወይም የፊት ለፊት ፓርት፣ በጎን በኩል ደግሞ ፓራይታል እና ቴምፖራል ሚል ኦክሲፒታል የሚሉ አሉ። አይ ቲንክ እዚህ ዲቴል መግባቱ አያስፈልግም። በከለር ደረጃ ስታየው ከግሬሽ ወደ ፒንክ አይነት ነገር፣
ከግራጫ ወደ ሮዝ ቀለም ያደላ።
እና ከላይ ያለው ወደ ውስጥ ስትገባ ሞር ነጣ የማለት ነገር አለው። ከላይ የሚለብሰው ደግሞ አለ የሚከላከለው ሜኒንጅስ የምንለው የአንጎሉን ክፍል አደጋ እንዳይደርስበት፣ እንዲሁም ውሃ ነገር ላይ ፍሎት ያደርጋል። ሶ በአንድ በኩል ሲመታ ትንሽ ወደ አንዱ ፓርቲ የመሸሽ ቴንደንሲ ያለው እና በጣም ነው የሚገርመኝ የሰው ልጅ እንግዲህ በሰው ልጅ ጭንቅላት ብዙ ነገሮች ተሰርተዋል። አሁን ዓለም የደረሰበት ሁሉ የተደረሰበት ነው እና ተብሎም ላይ ከአንዳንዴ አንብበኸው ምንም ብለኸው ምናምን አያልቅም። በጣም ሰፊ ነው። በጣም ብዙ ነገሮች አሉ እና ኔቸር በጣም ይገርማል። ላይ ግን እኔ ብሬን ሳይ ፈጣሪ እንዴት አድርጎ እንደሰራው በጣም ይገርመኛል። ስፓይናል ኮርድም ተመሳሳይ ነው። ቅድም እንዳነሳው ፋንክሽኑ በጣም ብዙ ነው፣ ግን ስታየው በማይክሮስኮፕ ነው ባይዘ ኦፕሬት የምናደርገው በደንብ ሰፋ አድርጎ እንዲያሳየን ማለት ነው። ምን ያህል ትንሽ እና ጥቂት ነገር እንደሆነ መገመት ትችላለህ። ይሄን ይመስላል እንግዲህ አሉላ። ምን ያህል ከመለስኩልህ አላውቅም እና ግን ሁሌም ይገርመኛል። ያው
መልካም የአንጎል ቀዶ ሐኪሙን ራሱን የሚያስደምም ሁኔታ ለሌሎቻችን የትን ያህል አጓጊ ያደረገውን ምክንያት የሚጠቁም ይመስላል። በዙሪያችን ያለውን ጨምሮ ዓለምን የምንረዳበት ብዙ ነገሮችን የሚፈጥረውና የሚጠበበው የሰው ልጅ አእምሮ ውስጣዊ ገጽታ ምን ይመስላል የሚለውን የአእምሮን አሰራር ለመረዳት የሚያሳድረው አጓጊ ስሜት የብዙዎች ይመስለኛል። የአንጎል ቀዶ ሐኪሙን የአንድ ቀን ውሎ መለስ ብለን የምንመለከትበት አጋጣሚ እንደሚኖረን ተስፋ አድርጋለሁ። ዶክተር አብዲ ኤርሞሎ የአዲስ አበባው ቅዱስ ጴጥሮስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ህክምና ክፍል ኃላፊ ለዛሬው ባነሳነው ርዕሰ ጉዳይ ዙሪያ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አሉላ። ቴንክ ዩ።
የተከበራችሁ አድማጮች በሐኪሞን ይጠይቁ ፕሮግራማችን ላይ በተለያዩ ሙያዎች ብቁ የሆኑ ባለሙያዎችን እንጋብዝላችኋለን። ጥያቄዎች ካሏችሁ በአትቪ አማሪክ የፌስቡክ ገጻችን እንዲሁም በሆርን አትቪ አማሪክ የኢሜል አድራሻችን ልትልኩልን ትችላላችሁ። ጥያቄዎቻችሁን ይዘን ባለሙያዎችን እንጋብዝላችኋለን። አብራችሁን ቆዩ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን ዝግጅታችንን ነው። ያደመጣችሁት ለዕለቱ የያዝነውን ፕሮግራማችንን ነበር። ከመሰናበታችን በፊት አንድ ዘገባ እናስደምጣችሁ። ጥንቃቄ የሚሻው የወጣቶች የማህበራዊ ሚዲያ አጠቃቀም። በኢትዮጵያ በማህበራዊ ሚዲያ አማካኝነት የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በከፍተኛ ሁኔታ እየተሰራጩና በሀገር ውስጥ ለሚካሄዱ የተለያዩ ግጭቶች መባባስ ምክንያት እየሆኑ መሄዳቸውን ተከትሎ ስለ ሐሰተኛ መረጃ ምንነትና መረጃን ከተለያዩ ምንጮች የማጣራት ክህሎት የሚያስጨብጡ የሚዲያ አጠቃቀም ትምህርት ወሳኝ መሆኑን በርካታ ጥናቶች ያመለክታሉ። ስመኝሽ የቆየ ተማሪዎችና ወጣቶች በማህበራዊ ሚዲያ አጠቃቀም ዙሪያ ያላቸው ያላቸው እውቀት ምን ይመስላል ስትል ተከታዩን ዘገባ አሰናድታለች።
የ25 አመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራም እና ቲክቶክን ነው። በተለይ በሃሮማ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከመታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና በሄር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከለ የሚፈጠር ጸብ የተለመደ ነው የምትለው ቅድስት እሷም ባንድ ወቅት በቲክቶክ ላይ በተለጠፈ በሄር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከመትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች።
አግሬሲቭ የሚያርጉ ብዙ ኢንፎርሜሽኖች አሉ አይደል? ላይክ ታይማኖች ጋር ተያይዘ ዘር ምናምን እና ብዙ ነገሮች በቃ ፖስት የተደረጉትን አክቲቪቲዝ ነው የምቀበለው። ምንም ሊ ተመራምሬ ምናምን አቅበት እንትን ሳይንስ አልገባኝም አልነበረኝም እና ላይክ ዶርም እንደዛ ቲክቶክ ላይ ሰሞኑን መጥቼ ለዶርም ልጆች ሪፍሌክት አደረግ ነበር። አግሬሲቭ የሚያደርግም ሆነ አግሬሲቭ ሆን ነበር ምናምን እና ብቻ በጣም ላይክ በጣም ጥሩ ላይ አልነበርኩኝ። ሶሻል ሚዲያ በጣም አዲክትድ ነኝ። በተለይ ቲክቶክ ላይ አንድ የዘር ነገር ምናምን ሲወራ አንቺም ሳትፈልጊ ራስሽን ጎራ መያዝ ትጀምሪያለሽ ምናምን። ከዛ ከዶርም ልጆች ጋር መጣላት ምናምን ትጀምሪያለሽ እና በጣም ጥሩ አልነበረም። የኔ አጠቃቀም ጥሩ አልነበረም።
ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከ2 እስከ 4 ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በሷ እድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኙአቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ፣ ለሌሎችም ያስተላልፋሉ።
ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ሲኖር ቀድሜ ኮሜንት ነው የማነባው። ዴር ሶ አግሬሲቭ በቃ ሪፍሌክት የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድን ነው እነሱ የሚናገረው ሰውዬ ባክግራውንድን አያውቁትም። ላይክ የሚያዩትን ብቻ ነው ሪፍሌክት የሚያደርጉት። እና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትሬሲ እንደ ኮርስ ትምህርት ካሪክለም ላይ ገብቶ ሁሉም ስቴጅ ላይ ያሉ ተማሪዎች ቢማሩ ትላለሁ።
ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሐሰተኛ መረጃ ምንነት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድንና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት 4 ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች።
በተለያዩ ሃይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች ቬሪ አክቲቭሊ ሶሻል ሚዲያ ላይ ናቸው፣ መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ዴይሊ ዴይ ቱ ዴይ የምናየው መሬት ላይ የሀገራችን ላይ የምናየውንም ችግር የሚያባብሱ ሁኔታዎች ስለተፈጠሩ ማለት ነው።
በማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ምክንያት ኢትዮጵያ ውስጥ ግጭቶች እንደተባባሱና የማህበረሰቡ መስተጋብሮች አደጋ ላይ እንደወደቁ የምትገልጸው ኢልሃም የሚዲያ አጠቃቀም ትምህርት በመደበኛ የትምህርት ስርዓት ውስጥም መካተት እንዳለበት ታሰምርበታለች።
የምናየው ነገር በሙሉ ትክክል ነው ብሎ አለማሰብ፣ ጭንቅላታችን ላይ መምጣት ያለበት እዚህ ትሩ የሚለው ነገር መምጣት አለበት። ይሄ በኮመንት በላይክ ብቻ ተገፋፍቶ የምናያቸው ነገሮች በሙሉ ትክክል ናቸው ወደሚል አስተሳሰብ እና እኛም አክሽን ወደ መውሰድ ያየነውን ነገር መሬት ላይ ይሄ ሶሻል ሚዲያ ላይ የምናያቸው ነገር እኛም ወደ ቤትም ወደ ማህበረሰብም ወደ ጓደኞቻችንም ይዘነው እንመጣና ያልተፈለገ አይነት አረዳድ ይዘን ጥላቻንም አለመግባባትንም የሚያባብሱ ሁኔታዎችን እንፈጥራለን ማለት ነው። ስለዚህ ለዚህ ሲባል ሚዲያ ሊትሬሲ ኢዝ ቬሪ ኢምፖርታንት።
ፎዮ ከወጣቶች በተጨማሪ ለጋዜጠኞች፣ ለሚዲያ ተቋማትና የማህበረሰብ ሬዲዮ አዘጋጆች መረጃ የማጣራት ክህሎት ስልጠና ይሰጣል።
የተከበራችሁ አድማጮች፣ ለቅዳሜ ምሽት የተመደበው የአየር ሰዓት በዚሁ ተጠናቀቀ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብሮልናል። በነገው ምሽት የመስታወት ፕሮግራማችን እንገናኛለን። ለዛሬው ሰላም።